እንደምን አምሽታችኋል? ይህ የእሁድ ምሽት ጋቢና ቪኦኤ ነው። ኤደን ገረመው ደግሞ አስተናጋጃችሁ። በቀጣዮቹ 30 ደቂቃዎች በኢትዮጵያ ሙዚቃ ውስጥ ወጣ ያለ ሙዚቃ የሚጫወትና የራሱን አሻራ እያሳረፈ ያለ ወጣት እንግዳ ይዘንላችኋል። እንግዳችን እንዲህ እራሱን ያስተዋውቃል።
እንደገና ሙሉ ይባላል። በመድረክ ስሜ ኢትዮጵያ ረቻ ወይም በአማርኛ የኢትዮጵያ ልጅ ይባላል።
እንደገና የሚያቀናብረው የሙዚቃ ዘርፍ በኢትዮጵያ ብዙም ያላደገና ተሰሚ ያልሆነ የኤሌክትሮኒክስ የሙዚቃ ዘርፍ ነው። እሱ ራሱ ስራውን እንዲህ ያስተዋውቃል።
ኤክስፔሪመንታል ኢትዮጵያዊ የትራዲሽናል ሙዚቃ ባለሙያ ነኝ። የምሰራውን ሙዚቃ አይነት የኢትዮጵያ ኤሌክትሮኒክ በሚል ነው የምሰየመው። ኤክስፔሪመንታል የሚል ጆንግር አለና ሞር ኦፕን የሆነ ያሁን አለም ላይ ካሉ ሌሎች ኤሌክትሮኒክ ሙዚቃዎች አይነት ሞር ሌሎች ባህሎችም ነፃና ክፍት ጆንር አለ። ለምን የእኛን ሀገር የሙዚቃ ምት እና ባህላዊ መሳሪያ ተጫዋቾች ሲሆን ያንን አቀናብራለሁ።
እንደገና ሙሉ ወይም የኢትዮጵያ ልጅ ተወልዶ ያደገው አዲስ አበባ ፍልውሃ አካባቢ ነው። የተማረው ደግሞ እዛው አካባቢ ሊሴ ገብረ ማርያም። እንደውም ስለ ልጅነቱ ሲያስታውስ ሊሴ ገብረ ማርያም በእግር እየተመላለሱ ከተማሩ ጥቂት ተማሪዎች መካከል አንዱ ነኝ በማለት እንዲህ ያስታውሳል።
የተወለድኩት አዲስ አበባ ወደ ፍልውሃ አካባቢ ነው። ትምህርት ቤት እዛው ከጎን ያለ ሊሴ ገብረ ማርያም እግሬ እየሄድኩ ነው የተማርኩት። እዛው ከቤት ለማርያም አይ ቲንክ እኔና የተወሰኑ ልጆች ነው እንደውም እዛ ትምህርት ቤት በእግር እየተራመድን የምንሄድ የነበረው። ከዛ በኋላ ኮሜርስ ገብቼ ለማኔጅመንት ሳይንስ እና የንግድ ስራ ተምሬ ከዛ በኋላ ነው ወደ ሞት ወደ ጥበቡ ያደላ። ከዛ በኋላ ብሉ ናይል ኢንቴሊጅን አደኝ አንድ አመት ከተማዋቸው በኋላ ከዛ በኋላ ነው ሞር ወደ ሞር ሲሪየስሊ ወደ ሙዚቃ ገባሁ። ከዛ በፊት ሰራ ነበር። ከ14 ዓመት ጀምሮ ሙስ በየቀኑ የሙዚቃ አቀናብር ነበረ። የሙዚቃ ኢንስትሩመንት ክላሶች፣ መሳሪያ ክላሶች ወስድ ነበረ። ግን በቃ ስራዬ ነው ብያስ ከዛ በብሉ ናይል ሰወቀ በኋላ
ከ14 ዓመትህ ጀምሮ ነው እንግዲህ ወደ ሙዚቃ ማቀናበር መስራት እንዲሁም ደግሞ የተለያዩ መሳሪያዎችን ማጥናት የጀመርከው። ግን ከዛ በፊት ወደ ሙዚቃ እንድትሳብ ያደረገህ ነገር ምን ነበረ?
ሙዚቃ ብዙ አዳምጥ ነበር፣ ግን ከሱ የበለጠ ብዙ ወላጆች ይገፋፉ ነበር። የስዕል ክላሶች ወስድ ነበር። መጽሐፍ በጣም አነብ ነበር፣ ይጽፍ ነበረ። አጫጭር ድርሰቶችን ግጥሞችን ይጽፍ ነበረ ከልጅነት ከሱ ተነስቼ ነው እንትስ መሳሪያዎች ነበሩ ተሰነ ሪኮርደር እና ትንሽ የኪቦርድ የምትነካ ኪቦርድ አለ ትንፋሽ የምትሰራት እና ግን ከሱ የበለጠ የማነብረውና የምንጽፈው ነበረ ወደ የፈጠራ ስራ ላይ እንዲገባ ያደረገ። ከዛ በኋላ ልክ 14 ላይ ኮምፒውተር ተገዛሉ። መጀመሪያ ኮልፋሮስ ሶፍትዌሮች አንዱ የሙዚቃ ተነበር ሶፍትዌርና ከዚህም እና ከፊልም የበለጠ እሱ ላይ ነበረ ጊዜ ለማሳልፈው እና ያኔ ነው በቃ በደንብ ከሙዚቃ ጋር የተዋወቁት በዛ በዛ አጋጣሚ። ከዛ በኋላ ነው ሞር ሲሪየስሊ የሙዚቃ ትምህርቶችን መውሰድ የጀመረ።
ሁሌ የምትጫወተው የሙዚቃ ዘይቤ በተለይ ለኢትዮጵያውያን ብዙም ያልተለመደ ነው እና ያኔ በልጅነትህ ምን አይነት ሙዚቃዎች ነበር የምትሰማው እና ወደዚህኛው የሙዚቃ ዘርፍ እንድትገባ ተጽዕኖ ያሳደረብህ ነገር ምንድን ነው?
እኔ ያው በኢቲቪ በኢትዮጵያ ሬዲዮ በፋና የሚተላለፈውን ነበረ ለማንኛውም ሰው ማዳመጥ ነው። ቤት ውስጥ ደግሞ ካሴት ቴፖች ነበሩ። የኛ ሀገር ሙዚቀኞች አስቴር አወቀ አስተራውን ሙዚቃዎች ነበሩ ቱፓክ ዶክተር ሙዚቃዎች እነሱንም አዳመጥ ነበር። ግን የበለጠ የሳቤን የማስታውሰው የምዕራብ አፍሪካ ትራዲሽናል ሙዚቃዎች አሊ ፓርካሱሬ አስናቀች ወርቁ ከአስናቀሰማ ሙዚቃዎች ኖር ይማርኩኝ ነበር ከሌላው የበለጠ መጀመሪያ ራሱ እንትን እና መጀመሪያ ላይም የሚሰራ የነበረው ሬጌ ሂፖፕ ነበረ እየቀላቀልኩ ከኛ ሀገር ቅኝት እና ዘይጋ ግን የሆነ ሰዓት ላይ የሆነ ሳሌ ሳሌ ከዛ ተጨማሪ ነገር የራሴ የምለው ነገር ፈለኩት እና ያኔ ነው ወደ ኤክስፐሪመንት አደርግ ነው ወደዚህ ዜቤ ልመጣ የራሴን ቀለም ፍለጋ ላይ
የራስን ቀለም ስለማግኘት እየነገርከኝ ነበር እና የራስን ቀለም በመሞከር ውስጥ ሰዎች ላይወዱት ይችላል የሚል ፍራቻ ይኖራል ይመስለኛል። ሰው የሞከረውና የተወደደን ነገር መስራት ይቀላልና እንዴት ያንን ሳታደርግ የራስን ቀለም መፈለግ ውስጥ አተኮርክ?
እኔ ብዙ ጊዜ ነው ያሳለፍኩት ስቱዲዮ ውስጥ ነው ስለማለት መድረክ ላይ ወጣሁ በጣም ቆይቼ ነው ሃይ ስኩል የነበረን እንሞክር ነበር ግን የምናረጋው ለማየት ነበር። ያኔ ስራ ከመሆኑ በፊት ለራሴ ነበር የምሰራው አሁንም ለራሴ ነው የምሰራው ግን አሁን ሞር ፊልም ሰሪ ነበር መጀመሪያ በመሆኑ መፈልግ የነበረው ስራ ይሆናል ብዬም አላሰብኩም። ሞር እንደ ኤቭሪዴይ ሰው መጽሐፍ እንደሚያነባው ስዕል ዝም ብሎ የሚጽፋ እና ደሚያ በየቀኑ ልክ እንደዛ እንደሚያደርገው እንደዛ ልክ በቃ ስል በጣም ስለምወደው ነበር እና ከእንደዛ አስተሳሰብ ስለነበር ነው። አሁን ራሱ ሞመንቱን ለሆነ ነገር ከወደደን ይሄደው ካልሆነ እኔ ዋናው እኔ እስካመንኩበት ድረስ እኔ ጥሩ ነው ብዬ ካመንኩት ድረስ ከዛ በኋላ ያለውን አልጨናነቅበትም። ብዙ ጊዜ ነው የማሳልፈው ስሰራው ራሱ ብዙ ቅንብር የሚሰራ ሰው ያውቀዋል። ብዙ ሰዓት ነው አንድ ዘፈን ስናቅንብር የሚቆየው እና ወራትም ሊፈጅ ይችላል። ሰው አዳምጦት ደስ ሲለው ደስ ይለኛል፣ ካልገባው ግን ምንም ኔጌቲቭ እንትን አይመጣብኝ። አልተመቸኝም ወይ ምናምን ካለ እያንዳንዱ ሰው የራሱ ጣዕም የራሱ ቀለም አለ እና የኔ ቀለም ይሄ ነው ብዬ ፋንቲ ሰው ግዴታ ተቀበለ አልተቀበለ እንትን ሊለኝ አይገባም። ማንም ሰው ሊከፋ አይገባም ብዬ ነው የማምነው። እኔ እንደዛ ነው።
በምን አይነት ስሜቶች ውስጥ ሆነ ነው ሙዚቃዎችን የምትሰራው?
እኔ ሙዚቃ ስሰራ እንደ ስፖርተኛ በየቀኑ ስፖርት እንደሚሰራው በየቀኑ ነው የምሰራው። ሙዚቃ ስራ ልሰራ ያለፍባቸው ቀኖች በተለይ ባለፉት 12 ዓመታት ኦልሞስት የለም ማለት በየቀኑ የሆነች ነገር ልክ ስፖርተኛ ጠዋት ተነስቶ ስፖርት ካልሰራ ቀኑ ድብርብር እንደሚለው አትሊስት ቁጭ ብዬ አንዲት 20-30 ደቂቃ ካላሳለፍኩ ሙዚቃ የሰራው ይደብረኛል ቀኑ ራሱ እና በዛ ነው እንትን የሚሰራው በዛ መንፈስ ነው የሚሰራው።
እሺ፣ ሙዚቃን ስትሰራ በሙከራ ውስጥ ሆነ የምትደርስበትን መንገድና ውጤቱን ሳታውቀው እንደምትሰራ ገልጸህልኛል። ግን በተለይ የምታነሳቸው ሀሳቦች አሉ ወይ? ለምሳሌ አሁን ከሙዚቃ ርዕሶች በመነሳት ቅን ሰው ስትል መጀመሪያ ሀሳቡን ይዘህ ተነስተህ ነው ሙዚቃውን የምትሰራው ወይስ ያን ሙዚቃ ሰርተህ ስትጨርስ የሚሰጥ ስሜት ነው ርዕሱን እንድትሰጥ የሚያደርገው? እስቲ ንገረኝ።
ከዘፈኑ ደግሞ ከሙዚቃው ደግሞ ይቀላል። አሁን ቅንሰው ለምሳሌ ቅንሰውን የሰራሁት አባቴ በጣም ታሞ ነበርና በዛ ጊዜ ላይ ነው ሆስፒታል የነበረበትን ጊዜ ነበርና ያኔ ሆስፒታል ሳደርስ በቃ ጊዜ ማሳለፍ የነበረው እሱ ኮምፒውተርን ቤት እዛ እሱ ነበርና ያኔ የነበረኝ ፊሊ ቅንሰውን ስለ አባቴ ነው ሙዚቃ ታይትል የሚሰጠው ራሱ እሱም በማሰብ ከዛ ውጭ አሉት ግን አንዳንዴ የተወሰነ ጀምሮና ሙዚቃ በቃ ታይትል ሰጠውና በዛው ታይትል ሊቀር ይችላል። ከጨረስኩት በኋላ ግን ወይ ሳዳምጠው ሌላ የጀመርኩበትና ያረፈበት ቦታ የተለያየ ሊሆን ስሜቱ በቃ ባያን ባረፈበት ሲያልቅ ባለው ስሜት አርስ ሊሰጠው ይችላል። አንዳንዴ ደግሞ ከቪዥዋል ዝም ተነስቼ ከማስባቸው ኢንስትሩሜንታል የሙዚቃዎች እስከ ፊልም ጋር ይሄዳሉ ነው። አንዳንዴ ፊልም ከፍቼ ቪዲዮዎች ከፍቼ አንድ ላይ ሳዳምጠው የሚያመጣውን ሀሳብ ይዘን እንትናል። ወይም በዛ ጊዜ ደግሞ ወይ የተጨነቁበት ነገር ሊኖር ይችላል። እና ያው ከፕሮጀክት ወደ ፕሮጀክት ግን ያው ይለያያል። ወል የሚለው ቃል ባለሆነ የወሰድኩት ከሎሬት ጸጋዬ ገብረ መድኅን አባገዳት የሚለው ግጥም ነው። በድምጽ የተቀረጸው አልበማቸው ላይ ማለት ነው። እና ወል ማለት ያው የጋርዮች ወይም የጋራ ማለት ከሰማሁት ጀምሮ ያንግጥም ደጋግሜ ያሰለሰልኩት ሀሳብ ሳየው ወልን የመረጥኩበት ምክንያት ምንድን ነው? አሁን ሀገራችን ላይ በዓለማችን ላይ የምናያቸው ክስተቶች አሉ። ሰው የጋራ የሆነውን ነገር ትቶ ወደ መጣላት የሚሄድበት ላይ እያንዳንዱ የራሱን ማንነት ያቸው የጋራ የሆነች ነገር ናት። ወደፊት ሰውን የምታራም ወይም ከአፍሪካዊ ሀሳብ ይዤ ነው ወንም ይሆናል ለመስራት ይችላል።
አድማጮቻችን ከጋቢና ቪቪ ጋር ናችሁ ያላችሁት። እንግዳችን ደግሞ እንደገና ሙሉ ወይም የኢትዮጵያ ልጅ ነው። እዚህ ጋር የሙዚቃ አፍታን ወሰድና ከእንደገና ስራዎች መካከል አንዱን እናዳምጥ። ጋቢና ቪኦኤ የሁድ ምሽት መርሃ ግብር ነው ያዳመጣችሁ ያላችሁት። አብራችሁን ስለሆናችሁ እናመሰግናለን። እንግዳችን ደግሞ እንደገና ሙሉ ወይም የኢትዮጵያ ልጅ ነው። በኤሌክትሮኒክስ የሙዚቃ ዘርፍ ውስጥ ያለው እንደገና 5 የአልበም ስራዎችን አበርክቷል። እንደገና ካለበት የሙዚቃ ዘርፍ አኳያ ስራዎቹን በአብዛኛው iCloud በየነበረም ላይ በማስቀመጥ ነው እንዲሸጥ የሚያደርገው። ስለ አልበሞቹ እንዲህ ያስረዳል።
ያዛጋጀዋቸው ጊዜ ብዙ ቦታ ጊዜ ያኔ ነው ገባኝ። ኦኬ የሚሰራው ሙዚቃ ለሳት ለጊዜው ሰውታ የለውም። አሁን ባለው ማርኬት በተለይ በሀገራት ሚለው ያኔ ነው ገባ። ብዙ ሰፋ አዳምጥ አይገባውም ማለት ያ ሪያክሽን ናቹራል። ከዛ በኋላ ነው ሰው የሚያዳምጠው። ኢንተርኔት ላይ አፕሎድ ማድረግ ጀመርኩ። ኢንተርኔት ላይ አፕሎድ ሳደርግ የበለጠ ኦዲየንስ ማግኘት ጀመርኩ። አዳምጦ ጥሩ ፊድባክ የሚሰጠኝ ማለት ነው። ዙሪያ ላይ ብቻ ያለው ሰው ጋር ብቀር ኖሮ ያኔ ወይ ልትሆም የችሉ ሰባር ጥሩ ፊድባክ ማግኘት ሲጀምር የመበረታታት ጀመርኩ። 5 አልበሞች አሉ እንደ የሚባል አጠር ያለ 4-5 ዘፈን ያላቸው በሸክላ ታስበው ወደ 5 አሉ። አሁን በጊዜ ጥንሰው አለ፣ ሌቱ ሲኔጋ የሚል አለ፣ ከእንቅልፍ ልቤ የሚል አለ፣ የፍቅር ዳ የሚል እና አንድ ደግሞ ኮምፒሌሽን አለ። በምክር ሌሎች የወጣት የኤሌክትሮኒክ ሙዚቃ አፍሪካ ላይ የሚሰሩ ሌሎች ሰዎች አፍሪካም ጋር ሆነን እያወጣ ነው። አንድ አልበም አለ እና መጀመሪያ አልበም የወጣው ዛሬ 7 አካባቢ መጀመሪያ አልበም የሸክላ ኳስ ነው የወጣው። ከዛ በኋላ ኦልሞስት በየአመቱ አንድ ይቺ አውጥቻለሁ።
ሙዚቃህን እንግዲህ ስታቀርብ ለሰዎች አሁን ላይ ያው አንዳንድም ኮንሰርቶች ትሰራለህ፣ ከዛም ደግሞ ማህበራዊ ሚዲያውንና የድረገጽ በመጠቀም ሙዚቃዎችህን እያቀረብክ ነው። ከኢትዮጵያም አልፎ ለዓለም ዙሪያ እያቀረብክ ነው እና እስቲ የሰዎች አቀባበል ምን ይመስላል?
አሁን ባለው በጣም እኔ በተለይ ይህንን 3 አመት በጣም ካሰብኩት በላይ ነው። ማለት እኔ የሚሰራውን ነገር እንዲረዳኝ 1,000-2,000-10,000 ሰው ካገኘ ለእኔ በጣም ደስታ ነው። በተለይ ኢንዲፐንደንት ኤክስፐሪመንታል ሙዚቃ ያለ ሰው ያውቀዋል። ይህንን እንደማየው ጥሩ አካሄድ ላይ ነው ያለው እያስባለሁ።
የሙዚቃ ስራዎች ኤሌክትሮኒክስ ሆኖ የሀገረኛ ድምፅንም እያካተቱ ናቸው። ከዛ አንጻር የራስህን ቀለም መፍጠር ችለሃል ተብሎም ይታሰባል። እና አብዛኞቹ አድማጮችህ ከሀገር ውስጥ ያሉ ናቸው ወይስ በውጭ ሀገር ያሉ ናቸው?
አብዛኛውን አዳማጭ የምንላቸው እዚህ ነው ያለ። ከዛ ደግሞ አብዛኛው ግን ሸክላዎቹ የሚገዛው ሰው አለ ውጭ ነው ያለ። ሬከርድ ሌብሎችም ውጭ ነው ያለ አከፋፈል። እነዛን ሸክላዎች የሚገዛው ሰው አብዛኛው የውጭ ሰው በነጻ ኦልሞስት እዚህ ላለው ሰው የምለቀው በነጻ ነው። ቴሌግራም ቻናል ላይ ሳውንድክላውድ ላይ በነጻ ዳውንሎድ እያደረግ ሰው በነጻ እንዲያዳምቅ ያደረግ ማለት።
ሸክላን ለምን መረጥክ? እንዴት የአማራጭ ገበያ ይሆነኛል ብለህ ገባህበት?
እኔ እውነት ለመናገር መጀመሪያ የመረጥኩት ሙዚቃን ወደው ለማከፋፈል የፈለጉ ጊዜ ያሉ አንፎርት ሌዝናለ እነሱ ናቸው። ለእኔ አዲስ ነገር ነው ያለ ሸክላ ሙዚቃ ቤት ውስጥ ራሱ አልነበረም። አሁን የተለያየ ሀገር ላይ ሰው በሸክላ አፕሪሺዬሽን አለ። ለምን እንደሆነ እኔ አይገባኝ። በሸክላ እና በኤምፒቲ የሚደመጠው ሙዚቃ ያው እንትን ቴክስቸሩ ያለ ስሜቱ የሳውንድ ስሜት የድምፅ ስሜት ግን ሰው ግን እንትን አፕሪሺዬት ያደርጓል እና ማርኬት አለ በጣም በተለይ አድጓል ከሌላው ጊዜ የበለጠ።
ይሄ ወቅት ለሙዚቀኞችም ሆነ ለሁሉም ሰው ከባድ ወቅት ነው። ግን አንተ ደግሞ ስራህንም ሰፋ ለማድረግ የተለየ ኢንዲጎጎ የተባለ ዘመቻ ጀምረሃል እና ኢንዲጎጎ ምንድን ነው?
ኢንዲጎጎ የክራውድ ፋንዲንግ ዌብሳይት ነው። ማለትም ማንኛውም ሰው አንድ ስራ ከመሰራቱ በፊት ገብቶ አዋቶ በቅድሚያ ስራው ሳይሰራ ሙዚቃም ስራ አልበም ሊሆን ይችላል፣ ፊልምም ሊሆን ይችላል፣ የቴክኖሎጂ እቃ አዲስ አይነት ስልትም ሊሆን ይችላል። ያንን አስተዋውቀሽ ሊሰራ ነው ብለሽ ሰው ይህ ነገር ቢሰራ ጥሩ ነው ብሎ ያዋጣል። በቅድሚያ እንድትሰሪ ገንዘቡ ይሰጥሻል እንደማለት። ቅድሚያ ይገዛሻል አልበሙንም ይሁን ፕሮዳክትሽም። እና ኢንዲጎጎ እንደ የእሱ አይነት ከጎፋንድሚ ከሚለው ዌብሳይት ለምንድን ነው የሚለየው? ጎፋንድሚ ሞር የእርዳታ ስሜት አለ። ይህኛው ግን ስራ ነው የምትሰሪ። ስራ ሰርቪስ ወይ ፕሮዳክት ታቀርቢና ሰው ለዚ አይዲያ ወደ እውነት እንድታደርጊ ገንዘብ ይሰጥሽ እና እኔውም በእኔ በወል በሚለው የክራውድፋንዲንግ ካምፔኒ የማቀርበው የሚሰራው አልበም ነው። ከአልበሜ ጋር አብሮ የሙዚቃ ቪዲዮዎች ይኖሩታል። አርቲስቶች ሳተፉበታል። ካሊዎች እና የስዕል ግራፊክ ዲዛይን ስራዎች ይኖሩታል። እና እነዛን ፕሮዳክቶች አቅርቤ ለሰው እዛ ወብሳይቱ ላይ እንድሰራ ገንዘቡ የሚሰጥ የሰራን ስራ ሳይሆን አይዲያውን ነው ደግፈው ስራው እንድሰራ ገንዘብ ይሰጡታል ማለት ነው።
እንዴት ወደዚህ ሀሳብ ላይ ልትደርስ ቻልክ? አሁን ደግሞ ይሄን ነገር ካስተዋወቅከውስ በኋላ ያለው ተቀባይነት ምን ይመስላል?
ክራውድፋንዲንግ የሚባለው ነገር በፊትም መስራት ፈልግ ነበር። እንኳን ለኤክስፔሪሜንታል ሙዚቃ ለሚሰራ ሙዚቀኛ አለ እኛ የታወቀ ሙዚቃ የሚሰራውን ሰው በጣም ካለ ምንም ድጋፍ እየሰራ ያለ ከባለሙያም ድጋፍ የለም። አሁን ለምሳሌ ኮቪድ-19 በመጣ ሰዓት ላይ ሌሎች ሀገሮች ለሙዚቀኛ መንግስት ደግሞ ለአርቲስትም ለሬጅለር ሰራተኛው እንትን ይሰጣል። ሳይሰራ ቤቱ ቁጭ ብሎ ደሞዝ ይከፍለዋል። ለምሳሌ እንደሱ አይነት ፕሮግራሞች አሉ። ሌላ የሶሻል ሴኩሪቲ ፕሮግራሞች አሉ። እኛ ሀገርም አህጉር ላይም በአብዛኛው የለም ሙዚቃ
እንደገና ሙሉ ኢንዲጎጎ የተሰኘ ድረገጽ ከፍቷል። ኢንዲጎጎ ሙዚቀኞችና በጥበብ ዘርፍ ውስጥ ያሉ ሌሎች አርቲስቶችም ሊሰሯቸው የሚያቅዷቸውን ስራዎች ቅምሻ በማስቀመጥ ሰዎች መዋለ ንዋያቸውን እንዲያፈሱ የሚጋብዙበት አንድ መንገድ ነው። በዚህ መንገድ የጥበብ ባለሙያዎቹ ተረጋግተው በስራቸው ላይ ማተኮር እንደሚችሉም የሚያስረዳው እንደገና በቀጣይም ዋግ በተሰኘ የጥበብና የፈጠራ ተቋሙ በኩል ስላለው ቅድ እንዲህ ያስረዳል።
አብሮን ፊልም ከሚሰራ ጓደኛ ሉል ከሚባለው ጓደኛ እና ዲኮራ የሚባል ጋና እና ናይጄሪያ መሀል ያለ ጓደኛ ኢትዮጵያ ምሳሳ ሙሉ አፍሪካ ላይ ማርኬት መፍጠር የሚሞክር ካምፓኒ ከፍተናል። ዋግ እና አንዱም የኔ አልበም ሆነ እንጂ የሙከራ ፕሮጀክት ነው። ወል ማለት ለዚህ ለእኛ ካምፓኒ ማለት ነው። ከዛ እሱ ከተሳካ በክራውድፋንዲንግ በእንትን ሳናልፍ በሌሎች ሬክ ውጭ ያሉ ከዚህ በፊት የነ ሙዚቃ ውጭ ያሉ ሬከርድ ሌብሎች ከሄደን አንድ ላይ ሰርተን ተካፍለን ያው ገንዘቡ በጣም ትንሽ ነው ሲጀመር። ከዛ ያችንን ገንዘብ ተካፍለን እነሱ በሚመቻቸው መንገድ ማርኬት አድርገው እነሱ በሚመቻቸው መንገድ በራሳቸው በሀገራቸው ባለው ሀሳብ ላይ ተመስርተው ነው ማርኬት ያደርገ ነበር። እና እሱ ነገር ለእኔ ጎርቶኛል እንደ ሙዚቀኛ እንደ ኤክስፔሪመንታል ሙዚቀኛ። እና ያንን እኔ ብቻ ሳምን ሌሎችም አሁን ወጣት ሙዚቀኞች እየሰሩ ሲመጡ ለእነሱም ለማመቻቸት ዋግ የሚለውን የከፈት ነው። ለሙዚቀኛ ብቻ ሳይሆን ለፊልም ሰሪም፣ ለግጥም ገጣሚም፣ ለደራሲ ለተለያየ ጥበብ ላይ ላለ ባለሙያ ማለት ነው። እና ካምፓኒ የሪክልና ስራ ማፋለግ የጥበብ ስራዎች ቀጥታ ማርኬት ላይ ገበያ ላይ ያሉ ስራዎችን ማፋለግ እና ማገናኘ ከዛ ደግሞ ሙዚቀኛውን ወይም ጥበበኛውን ተንከባክቦ ማርኬት እንዴት ማድረግ እንደሚችል ማማከር ከእኔም ካለኝ እስካሁን ከነበረኝ ተሞክሮም ተመስርተን አብሮኝም ያሉት ሰዎች ባላቸው ተሞክሮ ተመስርተን ከኛ በኋላ የሚመጣው ሙዚቀኛ ሌላ ስራዎች አሉ ሙዚቃው ዙሪያ እና እንዳልኩሽ ማስታወቂያውን የሚሰራ ሰው ያስፈልጋል። ህግ የህግ ባለሙያ ያስፈልጋል። አካውንተንት ያስፈልጋል። እሱን ብዙ ሰው ሙዚቃ ሲባል ስ በቃ ሙዚቀኛ ሰርቶ ከዘፋኙ ጋር የሚለውን ነው የሚያው። ግን ብዙ ሀገር ኢንዱስትሪ የሚፈጠረው ከዛ ባለፈ ነገር እና ያንን ለመደገፍ ነው ዋግ የሚለውን ዋግ ኢንተርቴንመንት የሚለውን ካምፓኒ ከፈት ነው። ገንዘብ ማግኛ መንገድ ሌሎች የተለያዩ መንገዶች እንዳሉ እንደ ክራውድፋንዲንግ አይነት ማለት ነው። ሴታ ለምብዙ ሙዚቀኛውን ገንዘቡ የሚያገኘው ከኢቨንት ነው። እሱ ደግሞ ልክ አሁን እንዳየነው ኮቪድ-19 ይጨፋል። ምንም ነገር አይነት ሲከሰት ወይም ሲመጣ አለርለ የተለያዩ ማህበራዊ ክስተቶች ሲወጡ የሚሰናከል ነበር። ከሱ ባለፈ ሌሎች የገቢ ምንጮች እንዳሉ ለማሳየትም ነው። አላማው እሱ ነው።
À bas l'impérialisme, à bas le néocolonialisme, à bas le fantochisme, gloire éternelle aux peuples qui luttent pour leur liberté, gloire éternelle aux peuples qui décident de s'assumer pour leur dignité, victoire éternelle aux peuples d'Afrique, d'Amérique latine et d'Asie qui luttent, la patrie ou la mort, nous vaincrons. Je vous remercie.
አድማጮቻችን የእሁድ ምሽት የንቃት ፕሮግራም እንግዳ ከእንደገና ሙሉ የኢትዮጵያ ልጅ ጋር የነበረን ቆይታ እዚ ላይ ተጠናቀቀ። በእናንተ በአድማጮቼስም እንደገና ሙሉ ወይም የኢትዮጵያ ልጅን አመሰግናለሁ። በዚህ በጀመርነው አፍሪካዊው ቶማስ ሳንካራንና አፍሪካን ለማሰብ በተሰራው ሙዚቃ አሰናበታችኋለሁ። አስተናጋጃችሁ ኤደን ገረመው ነኝ። ደህና ደሩ።
La patrie ou la mort, nous vaincrons. Je vous remercie.